በኢትዮጵያ ግማሽ በመቶ የሚጠጋው የህዝብ ቁጥር እድሜያቸው ከ30 በታች የሆኑ ወጣቶች እንደሆኑ ጥናቶች ያሳያሉ። በተለያዩ የሀገሪቱ ክልሎች የሚገኙ እነዚህ ወጣቶችም በክልልና በፌደራል ደረጃ ያሉ ተቋማዊና አስተዳደራዊ ለውጥ ለማምጣት ይታገላሉ። ላብነት ለማንሳት ፋኖ፣ ቄሮ፣ ዘርማ፣ እጀቶ፣ ፈንቅል በመባል የሚታወቁትን መጥቀስ ይቻላል። እነዚህ እንቅስቃሴዎች በአብዛኛው በሰላማዊ መንገድ ትግል ማድረግ ዓላማ እንዳላቸው ይነገራል። ይሁንና በየክልሉ ያሉ ወጣቶች በሰላማዊ መንገድ የጀመሩት ትግል በተለያዩ ጊዜያት ወደ ጥፋት ሲቀየርም ታይቷል። እነዚህ ወጣት ቡድኖች ስለሚያነሷቸው ጥያቄዎች አንድነትና ልዩነት፣ አካሄድና አደረጃጀት ኤደን ገረመው በመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር የሆኑትን አቶ በፍቃዱ ኃይሉን አነጋግራለች። አቶ በፍቃዱ የወጣት ቡድኖቹን የሚያመሳስላቸውን ነገር ከሚያብራሩበት ይጀምራል።
ከሁሉም በላይ የሚያመሳስላቸው ወጣትነታቸው ይመስለኛልና በተለይ ወጣትነታቸው ላይ ብለን ምንድነው ማክበር የሚለው ከ3-4 ዓመት እድሜ ያላቸው 28% ያክል የሚሆኑ ናቸው። እነዚህ ናቸው እንግዲህ በተባበሩት መንግስታት ዴፊኒሽን ፋንድ ብናይ ወጣት ነው የሚባሉት ማለት ነው። ስለዚህ ከሩብ በላይ የሆነው ህዝብ እነዚህ ወጣቶች ናቸው። በዛ ላይ አብዛኛዎቹ የአዲሱ የትምህርት ፖሊሲ ውጤትም ናቸው እነዚህ ወጣቶች። እና ምንድነው ከ10ኛ ክፍል ነው ትምህርታቸው የሚጨርሱ ወደ ቴክኒክ ትምህርት ቤት የሚሄዱ አሉ። ብዙዎቹም ወደ ቴክኒክ ቤት ውስጥ አይሄዱ። ስለዚህ ትምህርት ጨርሰዋል፣ ስራ ግን የላቸው። አብዛኞቹ በጣም ገና 20 ዓመት እንኳን ያልሞላቸው ወጣቶች ናቸው። በተለይ አደባባይ ላይ የሚወጡት ሰልፎችን የሚመሩት 25 ዓመት በታች የሆኑ ናቸው። እና ይሄ ነው የሚያመሳስላቸው። ስራ ብዞት አለባቸው። ከዛ በኋላ የማህበራዊ ይከታተላሉ። የፖለቲካ ብሔርተኞች የሚናገሩትን አጀንዳ ነው በብዛት የሚያራምዱት። ያንን አደባባይ የውጭለታል። ስለዚህ ዚያር ሞቢላይዝድ ወይም ንቅናቄያቸው የሚመራው በብሔርተኞቹ አለቆች ወይም ሊቃኑ ነው ማለት ነው። እነሱ እንደ ደቂቅ ልትቆጥሪያቸው ትችያለሽ ማለት ነው። የሊቃኑ ተከታይ ናቸው። በሁሉም መካከል ያለው አንድነት ይሄ።
አቶ በፍቃዱ ወጣቶቹን ሌላ የሚያመሳስላቸው ነገር ወደ ትግል የሚገቡበት አላማ መሆኑን የሚያነሳሉ። እንደሳቸው አባባል በተለያዩ የፖለቲካ እንቅስቃሴዎች ውስጥ መሳተፍ ለስርዓት ወጣቶች የክብር ጥያቄም ነው ይላሉ።
የፖለቲካ አደረጃጀቱ እንግዲህ ፎርማል ነው። አሁን የፖለቲካ ትኩሳቱ በጣም የጠወዘበት ነው። ሁሉም በአደባባይ በመውጣት ቴንና ጥያቄ አስመልሳለሁ ብሎ የሚገምትበት ሰዓት ነው እና ማህበራዊ ሚዲያም በደንብ በዚህ አገልግሎት እና ስራ አጥ ወጣቶች በእንደዚህ አይነት ነገር ኢንጌጅ የሚያደርጉበት አንድ የክብር ጉዳይ ነው። ከተራ ስራ አጥነት ሰፈር ያሰለቸን ልዩነት የተሻለ ዋጋ የሚያስች ስለዚህ ያ ነው። ሞቢላይዝ ተደርጓል። ሞቢላይዝ ያደረጋቸው አካል በምንም ያነሳቸው ስራቸው በምን እነሱ ጋር ግን ያለው መግቴ የማስበው ለራሳቸው የታጋይነት ዋጋ ለመስጠት ያላቸው ፍላጎት ነው። በተለይ በዚህ የፖለቲካ ጡዘት በበዛበት እና ዲስኮርሱ ጣሪያ በነካበት ሰዓት ላይ እንደዚህ አይነት መስዋዕትነት በጣም ተፈላጊ ነው። ዋጋ የሚያሰጥም ነገር ዱ ይሄ ነው ዋነኛው መክሽው። ከዛ በኋላ ፖለቲካው ደግሞ ብዙ ተቃውሞዎች የተወሰነ ፍሬ እያፈራ ነው። ለምሳሌ ያለፉት ዓመታት ተቃውሞ የመንግስት ሪፎርም አስከትሏል የሚል እምነት አለ። በብዙ አምስ የሲዳማ ወጣቶች አደባባይ በመውጣታቸው ተቃውሞ በማሰማታቸው እንዲሁም በማነጻቸው ክልል ተሰጥቷቸዋል የሚል እምነት አለ። ሌሎቹ ዞኖች ውስጥ ተመሳሳይ አይነት ተማሚዎች ይታያሉ ማለት ነው።
አቶ በፍቃዱ የእነዚህ ወጣት ቡድኖች ጥያቄዎች የሚቀዱት በክልሉ ካሉ የብሔር ፖለቲከኞች በመሆኑ ልዩነቶቻቸው በክልሉ እንደሚነሱት ጥያቄዎችም ይወሰናል ይላሉ።
ስለዚህ ልዩነታቸው እንግዲህ የሚወክሉት ብሔር የሚወክሉት አንተብሎ በተባለው ብሔር ውስጥ ያሉ የፖለቲካ ጥያቄዎችን ነባር የሚሆኑ አዳዲስ የፖለቲካ ጥያቄዎችን ማስተጋባታቸው ብቻ ነው። ወደ ደቡብ ክልል ስቴጅ በአሁኑ ሰዓት በተለይ የክልልነት ጥያቄ ነው የሚያነሱት ማለት ነው። እጀቶ ይባል የነበረው የሲዳ ታላኝ ማምስል የሚባለው ወላይታ ውስጥ አለ። እንደዚሁ ዘርማ ጉራጌ ውስጥ በፊት ንገራይ ክልል ጥያቄዎች ከመጣቸው ጀምሮ የሚንቀሳቀስ ቡድን ነበር። ስለዚህ እንደዚህ የወቅቱን ጥያቄ ከነባሩ ጥያቄ ጋር ቀላቅለው ግን ብሔርተኝነቱ በብሔሩ ውስጥ ያለው ጥያቄ የሚያስተናግዳቸው ጥያቄዎች ነው ማለት ነው።
ከብሔር ጥያቄ ልዩነቶች በዘለለም አንዳንድ ቦታዎች ላይ የአደረጃጀት ልዩነቶች እንዳሉም አቶ በፍቃዱ ይገልጻሉ። ለዚህም እንደ ምሳሌ ፋኖና ቄሮን ያነሳሉ።
ፋኖ ስሙ በጣም ነባር እድሜ ያለው ነው። ነገር ግን ቄሮ የሚባለው የወጣቶች ቡድን በተቃውሞች ኦሮሚያን በጣም ሲያጥለቀልቅ ያንን የሚመስል ፓራሌል ለመፍጠር ሲሞከር ነው ፋኖ ብለው ያሉት። ግን ያኛው ይሄ የፋኖ ታሪክ የተለየ ታሪክ ነው። ይሄ ከአርበኝነት ጋር የተያያዘ የመጣ ታሪክ አለ። በጣም የተለየ ነው። አሁን ካሉት እንቅስቃሴ ይችላል ኦሮሚያ አካባቢ ራሳቸውን እንደ ቄሮ የሚጠሩ በጣም ብዙ አሉ ማለት ነው። ብሔርተኛ አጀንዳ ያላቸውና የአንድን ብሔር ጥቅም አስጠብቃለሁ በውድሚ በግድ ያሉ ወጣቶች የሚመሩት ንቅናቄ ሌላ ብዙ ይሄ መሰረታዊ የሚባል ልዩነት አላቸው ብዬ አላስብም። ልዩነታቸው ያው ጥያቄያቸው ይለያያል። ምክንያቱም የብሔርተኞቹ ጥያቄ ስለሚለያቸው ከዛ ነው። ለምሳሌ አዲስ አበባ ባለቤትነት ጥያቄ ብሎ ሊያነሳ አይችልም። የኢጅፕቱ የቄሮች ጥያቄ ይሄ ምክንያቱም የኦሮሞ ብሔርተኞች ሲያከለክሉ የነበረው ጥያቄ ነው። በተመሳሳይ የፌዴራል ቋንቋ ይሁን ኦሮምኛ ብሎ ፋኖ ያነሳል ብለን አንጠብቅ።
አቶ በፍቃዱ እነዚህ ወጣቶች በተለያየ ጊዜ በሚያደርጓቸው ተቃውሞችና ግፊቶች ፖለቲካው ላይ ለውጥ ለማምጣት ቢችሉም በተለያየ የፖለቲካ ፓርቲዎች ተጽዕኖ ስር ከመሆን በዘለለ መሪት ላይ የወረደ ለውጥ እንዳላመጡ ጠቅሰው ለዚህ ትልቁ ችግር ደግሞ መደበኛና ህጋዊ በሆነ ሁኔታ አለመደራጀታቸው መሆኑንም ይጠቅሳሉ።
መደራጀት ነው ዋነኛው አላማው። ግን የጠራ ጥያቄ ራሱ የለም። የጠራ ጥያቄ እንዲኖር ራሱ ትክክለኛ ኦርጋናይዜሽን መኖር አለበት። አሁን ተረታተሮች እንበለው እና በእውነታው መካከል ያለውን በቅጡ አላስተዋልም ብዬ ነው ማስበው። ቄሮ፣ ፋኖ፣ ዘርማ ወዘተ የሚባሉ ድርጅቶችን እንደ እውነተኛ ድርጅት ማየት ነው። እውነተኛ ደግሞ የፖለቲካ ሊቃኑ የፖለቲካ መደራደሪያ አቅማቸውን ለማሳደግ ወይም ትልቅ አቅም ያላቸው ለማስመሰል የሚመሯቸው የሆኑ በጣም የተደራጁ ድርጅቶች ያሉ ሊመስሉ ይችላል። በትርክት ነው የሚመሯቸው እንጂ ያን ያህል የተደራጀ ኢቨን ባይመዘገብም እንኳን በቅጡ የተደራጀ ኦርጋናይዜሽን የለም። ቄሮ የሚባል ኦርጋናይዜሽን የለም። ኢንፎርማል ሉዝሊ አሶሽየትድ ሶሻል ሚዲያ ላይ በተጻፈ ነገር የሚነቃነቅና በየሰፈሩ የተወሰነ እርስ በርስ ግንኙነት የኢንፎርማል ግንኙነት ያላቸው የወጣቶች ስብስብ። ስለዚህ ይሄ የወጣቶች ስብስብ ተሰብስቦ አያውቅ በይፋ ምክንያቱ መክሮ አያውቅ። ጥያቄዎች እነዚህ ናቸው፣ ስለዚህ በዚህ መልኩ መልስ ማግኘት አለብኝ ብሎ አያውቅ። ስለዚህ ጥያቄዎቻቸው ራሱ ዝም ብለው አንዳንድ ልሂቃን አንዳንድ ጊዜ እነዚህ ናቸው ጥያቄዎቹ ስንጠየቅ እንደዚህ እንላለን የቄሮ ጥያቄ ይሄ ነው ይላሉ እንጂ ኢቨን በአራት ዓመት ፕሮቴስት ውስጥ መቼም ይሄ ነው ተብሎ በይፋ በኦርጋናይዜሽን ደረጃ በጥቅጡ ተመቆበት የተጠየቀ ጥያቄ ግን ወጣቱ መሮጥ አነሰ። ወጣቱ ጭቆና በቃኝ አለ። ዳውን ወያኔ ብሎ ያወጣት እዛ የኢሬቻው እልቂት ጊዜ ሲጮህ እና ከዛ ሌሎች ማብረውት ዳውን ወያኔ ሲ ወያኔ ውረድ ያለው ማለት ነው። ስለዚህ ወያኔ ውረድ ማለት ምን ማለት ነው ጥያቄ? ኦሮሚያ ክልል ውስጥ የሚያምስ ወጣት ወያኔ ውረድ ሲል ምን ማለት ነው? እነዛ ጥያቄዎች ግን በቅጡ አርቲክል ተደርገዋል። እያንዳንዱን ወጣት እየሰበሰብሽ መንገድ ላይ አንተ ምንድን ነው ጥያቄ፣ አንቺስ ምንድን ነው ጥያቄ ምናምን እያልሽ ጠይቂያቸው ተመሳሳይ መልክ ይገኛል ብሎ ማሰቡ ራሱ የተሳሳተ ነው። ስለዚህ ኦርጋናይዜሽን የለም፣ ጥያቄው በቅጡ የተጻፈ አይደለም።
በኢትዮጵያ ከ1960ዎቹ ጀምሮ የተማሪዎችና የወጣቶች ፖለቲካዊ ተሳትፎ በየጊዜው በሀገሪቱ ላይ ተጽዕኖችን ሲያሳርፍ ቆይቷል። ካለፉት 5 ዓመታት ወደዚህም ወጣቶች በየክልሎቻቸው የሚያደርጓቸው ፖለቲካዊ ተሳትፎዎች ጨምሯል። የወጣቶቹ ትግል ከ3 ዓመታት በፊት በኢህአዴግ ውስጥ የመጣውን አስተዳደራዊና መዋቅራዊ ለውጥ ጨምሮ የሲዳማን ክልል እስከ መሆን ድረስ ላሉት ሀገራዊ ለውጦች አብይ ሚና እንዳለውም ይነገራል። ይሁንና በተለያዩ ክልሎች ወጣቶች የሀገርን ሀብትና ንብረት በማውደም መንገድ በመዝጋት ወደ ሌላ ክልል የሚጓጓዙ ንብረትና እህልን በማገድ እንዲሁም ሌላኛው ብሔር ላይ ያነጣጠረ ጥቃትን በማድረስ ይከሰሳሉ። አቶ በፍቃዱ ኃይሉ ይሄ ሁሉ ሊሆን የቻለው ወጣቶቹ በህጋዊ መንገድ ሳይደራጁ በስሜት ብቻ እየተነዱ እንዲወጡ በሚያደርጓቸው የፖለቲካ ልህቃን ሳቢያ ነው ይላሉ።
የሲቪል ተቃውሞ ወይም ስልጣን ተቃውሞ በኃይል ኢትዮጵያ ውስጥ የለም። ሲቪል ድርጅቶች ቢሆኑ ተቋማት ቢሆኑ ኖሮ ለምሳሌ የኃላፊነት ስሜት ስለሚሰማቸው በዚህ አይነት እርምጃ አይወስድም ነበር። አሁን ግን ማን ምን አደረገ፣ እንዴት አደረገ፣ ለምን አደረገ የሚለው ምንም ተጠያቂነት የለም፣ ማቀድ የለም፣ መፈጸም የለም። ዝም ብሎ ተነስቶ ብቻ እንዲህ ሆኖ ብሎ በመጥፋት ያጠፉ በኋላ መመለስ ወይም ተቃውሞ ካሰሙ በኋላ መመለስ ነው። ለዚህ ነው ተቋማዊ ቅርጽ አለመኖሩ ለዚህ ሁሉ በጊዜ ወደ ጊዜ እየተባባሰ ለመጣ ለውጥ እየዳረገ ያለው ማለት ነው። እና የፖለቲካ ሊቃኑ ጥሪዎችን የሚያስተላልፉበት መንገድ ለዚህ አስተዋጽኦ ያበረክታል። በብዛት የሚያስተልቋቸው እና አደባባይ የሚያወጣቸው በቅጡ ታስቦበት በታቀደ የተቃውሞ እንቅስቃሴ ሳይሆን በስሜት የተፈነቀለ ወይም በቁጣ የተቀሰቀሰ ተቃውሞ ነው። ስለዚህ ቁጣ እና ተቃውሞ ሲቀላቀሉ ነውጥ መከሰቱ ብዙ የሚያስገርም ነገር አለ።
በየክልሉ ያሉ ከ16 እስከ 24 ዓመት የእድሜ ክልል ውስጥ ያሉና ሰፊ ፖለቲካዊ ተሳትፎ የሚያደርጉት እነዚህ ወጣት ቡድኖች የመደራጀት ተነሳሽነት ቢኖራቸው እንኳን ከእድሜያቸው አንጻር በሲቪል ማህበር ለመደራጀት የሚያስፈልገው ዕውቀት እንደሌላቸው የሚያነሱት አቶ በፍቃዱ፣ ለዚህ ደግሞ ኃላፊነቱን የሚወስዱት መንግስትና መጠቀሚያ የሚያደርጓቸው የፖለቲካ ልሂቃኑ እንደሆኑም ይጠቁማሉ።
እነዚህ ኢመደበኛ የሆኑ የወጣት ቡድኖች በኢመደበኛነት ተደራጅተው ሁልጊዜ እየተቃወሙ እንዲኖር ማድረግ ራሱ በጣም አደገኛ ነው። አንደኛ ለነሱ፣ ሁለተኛ ለሀገር ቢሆን ማለት ነው። አሁን እንደምናያቸው ስርዓት አልበኝነቶች እየዳረገ ያለው ይሄ ኢመደበኛ ነው እንዲቀሩ መፈረዱ ማለት ነው። አንድም የፖለቲከኞችን ጥያቄ አንግቦ አደባባይ እንዲወጡና መስዋዕትነት እንዲከፈሉ ይደረጋል። ነገር ግን ትንሽ የለውጥ ስስሎ ከላይ ሊቃኑ እየተደራደሩ ለነሱ ግን ትሩፋት የለውም ማለት ነው። ከዛ የፖለቲካ ሊቃኑ መልሰው በተቋረ ቁጥር የመጣው ለውጥ ባላረካቸው ቁጥር መልሰው ሞቢላይዝ ያደረጓቸው ጥቅሙ ይቀጥላሉ። ስለዚህ በጣም ለሀገርም ይጎዳል፣ ለነሱ ቢሆን ይጎዳል ማለት ነው። መደራጀታቸው አሰማኝ ግን ለመደራጀት የተወሰነ ተነሳሽነት ብቻ ሳይሆን እውቀት የሚያስፈልጋል። እንዴት ነው የሚደራጀት፣ ከዛ በኋላ አላማ መቅረጽ ምናምን እና ለዚህ ብቃቱ የላቸውም፣ የሚያግዛቸውም የለም። መዋቅራዊ ድጋፍ የተደረገላቸው መንግስት ይሁን ከእንደገና ሌሎቹ እንዲሁ ለተለያዩ የፖለቲካ አላማ ያሰለፏቸው ሊቃል የሚደራጁበት መንገድ አላመቻቹላቸውም፣ መንገድ አልጠረጉላቸውም፣ ትምህርት አልሰጧቸውም፣ ድጋፍ አላደረጉላቸውም እንጂ በአሁኑ ሰዓት ጥሩ የተባለ የተመዘገበ የሲቪል ማህበር መኖር ነበር። ለዲሞክራሲም ይሁን ለነፃነትም ይሁን ለሌላ አላማ ከታገለ እና ያ የጠቅልለት አላማ ዲሞክራሲያዊ ከሆነ ያን በአንድ ጀንበር አይገኝም የሆነ የስርዓት ለውጥ ወይም የሰዎች ለውጥ ስላለ። ስለዚህ ያንን ከግብ ለማድረስ በተደራጀ መልኩ የሚሰሩበት የተጠናከረ መዋቅር ተቋማዊ አሰራር ይኖር ዘንድ ያንን በማህበር ማስመዝገብ በጣም ያስፈልግ ነበር። በተመሳሳይ ሌሎችም ክልሎች፣ ሌሎችም ዞኖች ውስጥ እንደዚህ አይነት ነገር ማድረግ ያስፈልግ ነበረ እና ግን ያንን ማድረግ አልተቻለም እና ወጣቶች ብቻቸውን ደግሞ ይህንን ማድረጋቸው ተቋም ከሆኑ መንግስትን ተጠያቂ የማድረግ አይላቸው ከፍተኛ ይሆናል። መዋቅራዊ ይዞታቸው ይጠናከራል እና ለመንግስት ቢሆን ፈታኝ ነው ያሉ። ስለዚህ መንግስትም ሊያፈልገው ይችላል። ኢመደበኛ ቡድን ከሆኑ በህገወጥነት ለማሳል ለመክሰስ
የወጣት ቡድኖቹ ጥያቄያቸው ተሰሚነት እንዲኖረውና ሁሌም የጥፋት ኃይልና የፖለቲካ ልሂቃን መጠቀሚያ ላለመሆን መደራጀታቸው አስፈላጊ ነው የሚሉት አቶ በፍቃዱ፣ ወጣቶቹ በሲቪል ማህበራት ቢደራጁ የሚያገኙቸውን ጠቀሜታዎች እንዲህ ያነሳሉ።
ወጣቶቹ እንግዲህ በሲቪል ማህበራትን ቢመሰረቱ የሚጠቀሙት አንደኛ ተቋማዊ በሆነ መንገድ ስራቸውን መስራት ይችላሉ። መንግስትም ይሁን ሌላ አካል እንዲሁም እንዳሰኘው ሊያዋክባቸው አይችልም። ምክንያቱም በህግ የሚታወቁ አደረጃጀታቸው ግልጽ ከሆነ ስራቸውን በግልጽ የሚሰሩ እና በተደራጀ ሁኔታ ክላውስ ግብ ሊያደርጉ ግብ ሊያደርሱ የሚችሉበት ሁኔታ ስላለ ማለት ነው። በሌላ በኩል ተቃዋሚዎችም ቢሆኑ አላማ ብለው ያነገቡት ነገር ወይም ደግሞ ከመንግስት ከገዥ ፓርቲ ለይቶናል የሚሉት እና ተቃዋሚ ያደረጋቸው አላማ ምናልባት በእነዚህ በሲቪል ማህበራቱ ሊቀነቀል ይችላል። ስለዚህ ተመጋጋቢ ነው የሚሆነው ማለት ነው። የሲቪል ማህበራት ለምሳሌ የፖለቲካ ተቃዋሚ ፓርቲዎች አመራሮች ሲታሰሩ የሲቪል ማህበራት ናቸው የፍርድነቱ የሚከታተሉ የሰብአዊ መብት ተሰጥቶባቸው ከሆነ የሚያጋልጡ ወዘተ የምርጫዎች ሲካሄዱ ምርጫዎቹ ለማንም ያላደሉ ፍትሃዊ መሆናቸው የሚታዘቡት እነዚህ ሲቪል ማህበራት ናቸው። እና በርካታ ሲቪል ማህበራት መኖራቸው እነዚህም የወጣቶች ቡድኖች በተለይም ደግሞ የክልሎችን የዞኖችን መብቶች ያስጠብቃሉ ይታመኑላቸዋል ተብሎ የሚታመኑ ከሆነ ሲቪል ማህበራት መመስረታቸው ለየትኛውም ወገን አይጎዳም።
አቶ በፍቃዱ ኃይሉ ሲያጠቃልሉም የወጣት ቡድኖቹ ከስሜታዊነት በመውጣትና በማህበር በመደራጀት የሚያቀርቧቸው ጥያቄዎች በፖለቲካ ስነ ምህዳሩ ላይ ዘላቂ ለውጥ ለማምጣት የሚያግዝ መሆኑን በመጥቀስ በተለያዩ ክልሎች ያሉና ፖለቲካዊ ንቃት ያላቸው ወጣቶች ቆም ብለው ሊያስቡበት እንደሚገባም ጠቁመዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። Direct from Washington.